Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚሰሙት ዘገባዎች መካከል
ስለዚህ ወደ 2300 የሚሆኑ ተጨማሪ ክፍሎች በከተማችን ውስጥ እንዲገነቡ ተደርጎ ከዚህ ከከለሳ ፕሮግራም በኋላ ወደ ስራ ሊገቡ የሚችሉ አገልግሎት ሊሰጡ የሚችሉ የመማር ማስተማሪያ ክፍሎች ይኖሩናል ማለት ነው።
አዲስ አበባ ከተማ ከንቲባ አዳነች አበቤ ናቸው። ከአምስተኛ ክፍል በላይ ያሉ ተማሪዎች በመዲናይቱ ዛሬ ትምህርት ጀምረዋል። ዝርዝሩ ቆየት ብሎ ይሰማል።
ቀደም ተነበረው ልጆች በጣም እየተገጠገ የመጣው ነው። በተለይ ደግሞ ከዚህ ተገባ በኋላ ሙሉ ለሙሉ ተቋረጠ ማለት ይቻላል።
የፓራ ኦሎምፒክ ተሳታፊውን ጥላሁን ጀማነህን የሰማነው አካል ጉዳተኞችን ያካተተ አበረታች ድረ ኮቪድ-19 ዓለምን ለማስገንዘብ ስለተጀመረ የስፖርት ክንውን በምሽቱ ያጫውተናል። ተጨማሪ ዘገባዎችም ተካተዋል። ሀብታሙ ስዩም መሰናዶውን በመምራት፣ ኤልያስ አስማረ ደግሞ ቅንብሩን በመከወን አብረናችሁ እናመሻለን። በመቀጠል ኤደን ገረመው አጫጭር የዓለም ዜናዎችን ታጋራናለች።
አመሰግናለሁ ሀብታሙ። በድጋሚ እንደምን አምሽታችኋል። የሰሜኑ ወታደራዊ ዘመቻ ያበቃ ቢሆንም የህግ ማስከበሩ ዘመቻ የሚጠናቀቀው ግን የህወሓት መሪዎች ለፍርድ ሲቀርቡ መሆኑን የገዢው ብልጽግና ፓርቲ ዋና ጽህፈት ቤት ኃላፊ ተናገሩ። ይህ በተወሰኑ ቀናት ሊጠናቀቅ ይችላል ሲሉም ነው የብልጽግና ፓርቲ የስራ አስፈጻሚ ኮሚቴ አባልና የዋና ጽህፈት ቤቱ ኃላፊ አቶ ብናልፍ አንዷለም ለአሜሪካ ድምጽ የተናገሩት። እስካሁን ድረስ መሸነፉን ያልተቀበለው ህወሓት ይልቁንም ስልታዊ ማፈግፈግ ማድረጉን እየገለጸ ይገኛል። አቶ ብናልፍ ግን እንደዚህ አይነት አስተያየቶችና የተራዘመ የሽምቅ ውጊያ ሊኖር ይችላል የሚሉ ግምቶችን አጣጥለዋል። ህወሓት በሽብርተኝነት እንዲፈረጅ እየቀረቡ ያሉ ጥሪዎች መኖራቸውን የጠቀሱት የጽህፈት ቤት ኃላፊው ገዢው የብልጽግና ፓርቲ ገና ቁርጥ ያለ ውሳኔ ላይ አለመድረሱንም አመላክቷል። በሌላ በኩል ወደ 30 ዓመታት ለሚጠጋ ጊዜ በምዕራብ ትግራይ ሲነሳ የቆየው የማንነትና የአስተዳደር ወሰን ጥያቄ አግባብነት ባለው መንገድ እንዲመለስ የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ መወሰኑንም የጽህፈት ቤት ኃላፊው አስታውቋል። ዘገባውን ያደረሰን እስክንድር ፍሬው ነው። በኬንያና በሶማሊያ በኩል ከመጀመሪያው ታህሳስ ወር ጀምሮ ወደ ኢትዮጵያ የሚገባው የአንበጣ መንጋ በሶስት ክልሎች በሶማሌ ክልል፣ ኦሮሚያና ደቡብ ላይ ጉዳት ሊያደርስ እንደሚችል የግብርና ሚኒስቴር ገለጸ። ሚኒስቴር መስሪያ ቤቱ የአንበጣ መንጋውን ለመምታት የሚያስችለውን አቅም መገንባቱን ገልጾ በቅርብ ጊዜ ውስጥ ከአርባ ምንጭ ማዕከል በአውሮፕላን የታገዘ የኬሚካል ርጭት እንደሚያከናውንም ገልጿል። ዘገባው የሙክታር ጀማል ነው። በ24 ቀናት እድሜ የአውሮፓ ህብረትን ለቃ የምትወጣውን እንግሊዝን ከተዝረከረከ ስንብት ለመታደግ የብሪታንያና ህብረቱ ተጠሪዎች ዛሬ የመጨረሻ ሰዓት ጥረታቸውን ቀጥለዋል። ስምምነት ካልተደረሰ እንግሊዝ የህብረቱን ቀጠና ተሰናብታ በምትወጣበት ወቅት ከያዝነው የአውሮፓውያኑ የ2020 መገባደጃ የወሩ የአመቱም የመጨረሻ ቀን ታህሳስ 30 አንስቶ ከህብረቱ አባል አገራቶች ጋር ጨርሶ መገበያየት የማትችልበት የተቃወሰ ሁኔታ እንዳይፈጠር ነው ስጋቱ። የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን እና የአውሮፓ ኮሚሽን ፕሬዚዳንት ኡርሱላ ቮንደርላይን ዛሬ ማምሻው ላይ ሁኔታውን ለመገምገም ከመቀመጣቸው በፊት ብራስልስ ላይ የመጨረሻው ድርድር ተጀምሯል። ጊዜው አብቅቶ ያለ አንዳች ስምምነት እንዳይደመደምም ስጋት ያሳደረውን ሁኔታ አስመልክቶ የአየርላንዱ ጠቅላይ ሚኒስትር ሚካኤል ማርቲን ትላንትና እሁድ በሰጡት አስተያየት ከሁነኛ ስምምነት የመድረስ እድሉ 50-50 ነው ብለው ነበር። የኢንቨስትመንት ባንኩ ጄፒ ሞርጋን አንዳች የንግድ ስምምነት ሳይደርስ እንግሊዝ ከህብረቱ የመሰናበቱ እጣ 20% ላይ አስቀምጦት ከነበረው የቀደመ ግምቱ ወደ 30% ከፍ አድርጎታል። ለመጪው የብሪታንያና የህብረቱ ግንኙነትም የመጨረሻዎቹ ወሳኝ ሰዓታት በሚል የገለጡት የወቅቱ የህብረቱ ፕሬዚዳንት መንበር የያዘችው ጀርመን ቃል ሴባስቲያን ፊሸር ናቸው። በሌላ በኩል ብሪታንያ በኮቪድ-19 ክትባት ዘመቻ ዋዜማ ነገ ማክሰኞ የኮቪድ-19 ክትባት ዘመቻዋን ስትጀምር የብሔራዊ ጤና አገልግሎት ሰራተኞች በአረጋውያን መኖሪያ ቤቶችና በወረርሽኙ በብርቱ የሚጎዱ ዜጎችና እንክብካቤ የሚያደርጉላቸው ባለሙያዎች ግዙፉ የዩናይትድ ስቴትስ የመድኃኒት አምራች ኩባንያ ፋይዘር እና የጀርመኑ የህክምና ቴክኖሎጂ ኩባንያ ባዮኤንቴክ ጋር በጋራ የሰሩትን ክትባት መስጠት ትጀምራለች። የሀገሪቱ የህክምና ጉዳዮች ተቆጣጣሪ ድርጅት የክትባት መድኃኒቱ ጥቅም ላይ እንዲውል ያስቸኳይ ጊዜ ፍቃድ በሰጠ ልክ በሳምንቱ የሚጀመረው የክትባት ዘመቻ ብሪታንያን ክትባቱን ለህዝብ እንዲሰጥ በመፍቀዷ የመጀመሪያዋ ምዕራባዊት ሀገር ያደርጋታል። አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ መደመጡን ይቀጥላል። አብራችሁን ስለምታመሹም እናመሰግናለን። ዘገባዎቻችንን ለማግኘት ሐሳባችሁንም ለማጋራት ቪኦኤ አምሃሪክ የማኅበራዊ መገናኛ ገጻችን ጥሩ አማራጭ ነው። ወደ ቀዳሚው ዘገባ እናምራ። ተማሪዎች በየትምህርት ቤቱ የሚገኙት የጤና ባለሙያዎችና መምህራን የሚሰጧቸውን ምክሮች ተግባራዊ በማድረግ ከኮቪድ-19 ራሳቸውን መጠበቅ እንዳለባቸው የአዲስ አበባ ምክትል ከንቲባ ወይዘሮ አዳነች አበቤ አሳስበዋል። ምክትል ከንቲባዋ ይህን ያሉት ዛሬ በአዲስ አበባ ከተማ ከአምስተኛ ክፍል በላይ ላሉ ተማሪዎች የገጽ ለገጽ የትምህርት ማስጀመሪያ መርሃ ግብር ላይ ነው። ፀሐይ ዳምጠው።
ለስምንት ወራት በኮቪድ-19 ወረርሽኝ ምክንያት ተቋርጦ የነበረው ትምህርት በአዲስ አበባ ከተማ የ2013 የትምህርት ዘመን ከአምስተኛ ክፍል በላይ ላሉ ተማሪዎች የገጽ ለገጽ ትምህርት ያስጀምሩት በንፋስ ስልክ ላፍቶ ክፍለ ከተማ መከኒሳ አንደኛ ደረጃ ትምህርት ቤት በተከናወነው ስነስርዓት ላይ የተገኙት የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ወይዘሮ አዳነች አቤቤ ናቸው። ምክትል ከንቲባ ባደረጉት ንግግር አሁን ባለው ሁኔታ የኮሮና ቫይረስን መተላለፍ ለመከላከል የሚረዱ ግብአቶችና የመከላከል ግንዛቤው ስለሚገኙበት ሁኔታና ደረጃ አብራርተዋል።
ዛሬ ብዙ የተለያዩ የመከላከያ ዘዴዎችን በሀገራችን ማምረት ጀምረናል። ግብአቶችን ማሟላት ጀምረናል። እናንተም ሁላችንም እንደ ሀገራችን ኮቪድን እንዴት መከላከል እንዳለብን ግንዛቤ አግኝታችኋል። ይህንን ከግንዛቤ በማስገባት ቆሞ የነበረውን የመማር ማስተማር ሂደት ለማስቀጠል ነው።
የገጽ ለገጽ ትምህርቱ እንዲጀመር ሲካሄድ ስለቆየው ዝግጅትም ወይዘሮ አዳነች እንዲህ ብለዋል።
መምህራኖቻችሁ የሚነግሯችሁን የሚመክሯችሁን በደንብ በተግባር ላይ መዋል ከእናንተ ይጠበቃል። መምህራኖች ብቻ አይደሉም፣ የጤና ባለሙያዎችን በየትምህርት ቤቱ ቀጥረናል። ኮቪድን በተመለከተ ግብአት ማቅረብ ብቻ ሳይሆን በየዕለቱ የሚሰጧችሁ ግንዛቤ አለ። ያንን ግንዛቤ በተግባር በማዋል ራሳችሁን መጠበቅ ጤንነታችሁ ሲጠበቅ ነው ያንን የምንለውን ግብ ልንደርስ የምንችለውና የዛ ላይም ትኩረት እንድታደርጉ ላለሁኝ።
ምክትል ከንቲባ ወይዘሮ አዳነች ትምህርት ማስጀመረ መርሃ ግብሩ ላይ ለተማሪዎችና ለመምህራን የተዘጋጁ ዩኒፎርም፣ የንጽህና መጠበቂያ ቁሳቁሶችና የተለያዩ የትምህርት መርጃ መሳሪያዎች አበርክቷል።
ክፍት ነው አሁን የምንጀምርበት የመማር ማስተማር ሁኔታ። ስለዚህ ወደ 2300 የሚሆኑ ተጨማሪ ክፍሎች በከተማችን ውስጥ እንዲገነቡ ተደርጎ ከዚህ ከክለሳ ፕሮግራም በኋላ ወደ ስራ ሊገቡ የሚችሉ አገልግሎት ሊሰጡ የሚችሉ የመማር ማስተማሪያ ክፍሎች ይኖሩናል ማለት ነው። በተጨማሪም ወደ 118 የሚሆኑ የመመገቢያ አዳራሾችን ስንገነባ ነው የቆየ ነው። አምና ዩኒፎርም ነበራችሁ፣ ዩኒፎርም ሲቀርብላችሁ ነበረ በከተማ አስተዳደሩ፣ ምግብ ሲቀርብላችሁ ነበረ በከተማ አስተዳደሩ፣ ሌሎችም የመማር ማስተማር ግብአቶች፣ ደብተር፣ እስክሪብቶ፣ ቁሳቁሶች ማለት ነው። ዘንድሮ እሱም ፓኬጅ ብቻ አይደለም ይዘን የቀረብ ነው። በባለፈው ግብአት ላይ ጫማ ጨምረንበታል። በባለፈው አመት ስናቀርብ በነበረው ግብአት ላይ ቦርሳ ጨምረንበታል። የተማሪዎችንም ቁጥር ከፍ አድርገን በሁሉም ትምህርት ቤት ይሄ ግብአት መመገቢያ አዳራሾችንም ጨምረን የተሟላ እንዲሆን ማድረግ ችለናል።
የአዲስ አበባ ትምህርት ቢሮ ኃላፊ አቶ ዘላለም ሙላቱም ሁሉም የትምህርት ቤት ማህበረሰብ ኮቪድ-19 መከላከል እንደሚጠበቅባቸው አሳስበዋል።
ለተማሪዎች ግብራዊ ስናደርግ እንግዲህ ጎን ለጎን መምህራን፣ የትምህርት ባለሙያዎች፣ ሱፐርቫይዘሮች፣ የትምህርት አመራሩ የሚያደርጉበት የግንዛቤ ማስጨበጫ ራሳቸውን የሚጠብቁበት ወገኖቻቸውን የሚታደጉበት ትልቅ አቅም ስለሆነ የነሱ ጥንቃቄ የሌላን ህይወት ማስቀጠል የሌላን ህይወት ተጋራጭነት ስለሚቀንስ ይህንን እንግዲህ ጎን ለጎን እየተሰራ ነው የሚሄደው።
ዛሬ ትምህርት ቤት ከተገኙ ተማሪዎች መካከል አንዳንዶቹ ትምህርት መጀመሩ ስላሳደረባቸው ስሜት ተናግረዋል።
ብቸኝነት አለ፣ ጓደኞችሽን አታገኝም፣ ያን ያህል የማንበብ ስሜትም አይኖርም። ብቻሽን ስትሆኚ ይደብራል። ስለዚህ ትምህርት ደግሞ በመጀመሩ ደስተኛ ነው።
ጓደኞች ይናፍቀኝ ነበር፣ ትምህርትም ይናፍቀኝ ነበር፣ መገናኘት ፈልግ ነበር። ግን በተለያዩ ምክንያት ይጀመራል እየተባለ ሳይጀመር እስቀር ነው።
መምህራን እለቱን በጉጉት ሲጠባበቁ እንደነበርና ተማሪዎቻቸውንና ራሳቸውን ከኮቪድ ለመጠበቅ ዝግጁ መሆናቸውን ተናግሯል።
ከተማሪ ጋር ስቱ ያለሽ ነገር አንደኛ በእውቀትሽ አንጻር ራስሽን አፕግሬድ እያረግሽ የተለያዩ ነገሮች አሉ። ብቻ እኛ ልጆቻችን ነው የናፈቁን ከምንም በላይ።
ዛሬ የገጽ ለገጽ ትምህርት ያው ከተማ አስተዳደሩ እንዲጀመር ተደርጓል። ያም ከአምስት እስከ ስምንት ባሉት የክፍል ደረጃዎች። ስለዚህ ያው ደስታችን እጅግ በጣም ከፍተኛ ነው። እኛም በተቻለ መጠን ሁሉም ባለድርሻ አካላቶች በጋራ በመሆን ለተማሪዎች ውጤታማነትና እንደዚሁም ለኮቪድ ወረርሽኝ መገታት የበኩላችንን አስተዋጽኦ እናደርጋለን ብዬ አስባለሁ።
አጠቃላይ የመማር ማስተማር ሂደቱ ከኮቪድ-19 ወረርሽኝ በተጠበቀ ሁኔታ እንዲካሄድ ተማሪዎች፣ መምህራንና ወላጆች አስፈላጊ ጥንቃቄ እንዲያደርጉም ጥሪ ቀርበዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። በትናንትናው ዕለት 10ኛው ከተማ አቀፍ የአካል ጉዳተኞችና መስማት የተሳናቸው የስፖርት ፌስቲቫል ተጀምሯል። አካል ጉዳተኞችን ያካተቱ ምቹና ዘላቂ የተሻለ ዓለምን በድኅረ ኮቪድ እንገንባ በሚል መርህ ትናንትና ዛሬ የተካሄደ ሲሆን ኤደን ገረመው በአካል ጉዳተኞች ስፖርት ክብደት በማንሳት ዘርፍ 5 ጊዜ ኢትዮጵያን በመወከል የተሳተፈውን አሰልጣኝ ጥላሁን ጀማነህን የዘንድሮው ውድድርን በተመለከተ አነጋግረው ነበረ።
ጥላሁን ጀማነህ የእግር ጉዳተኛ ሲሆን የክብደት ማንሳት ስፖርተኛም ነው። በድረስ ሃውስ ኦፍ ስፖርትስ የግብረ ሰናይ ተቋምና በየካ ክፍለ ከተማ አካል ጉዳተኞችን ክብደት የማንሳት ስፖርት ያሰለጥናል። ከ5 ጊዜ በላይም ኢትዮጵያን ወክሎ በኦሎምፒክና የአካል ጉዳተኞች አፍሪካ ዋንጫ ውድድር ላይ ተሳትፏል። የዘንድሮ የከተማ አቀፍ 10ኛ ፌስቲቫል ላይ በአስተባባሪነትና በአሰልጣኝነት የተሳተፈ ሲሆን የአካል ጉዳተኛ ስፖርት ከጊዜ ወደ ጊዜ መቀዛቀዝ እየታየ የመጣበት መሆኑን ጠቅሶ በተለይ ደግሞ የዘንድሮ ፌስቲቫል ከቀደሙት ጋር ሲነጻጸር በኮቪድ-19 ምክንያት በከፋ ሁኔታ እንቅስቃሴው የተዳከመ ነበር ይላል።
አካል ጉዳተኞች የስፖርት ፌስቲቫል ያው በዚህ በፌስቲቫል ተብሎ በዚህ በአዲስ አበባ ደረጃ ነው የሚሰጠው። ከዚህ በፊት ጠንከር ባለ ሰፋ ባለ ዝግጅት ይካሄድ ነበረ። ሁሉም ተወዳዳሪ ስፖርተኛ ተዘጋጅቶ ነበር የሚመጣው። ግን ከቀደም ከነበረው ግሮች በጣም እየቀዘቀዘ የመጣው ነው። በተለይ ደግሞ ኮቪድ ከገባ በኋላ ሙሉ ለሙሉ ተቋረጠ ማለት ይቻላል። ምክንያቱም ውድድሮች የሉ፣ ልምምዶች የሉ፣ የቡድን ስፖርቶች አሉ እንደ ባስኬትቦል። እነዚያ ሁሉ በኮቪድ ተገባ በኋላ ተቋርጠው በጣም ተጠጋግዘው ያሉ።
ጥላሁን በዋናነት የአካል ጉዳተኞች ስፖርት መነቃቃት እንዲኖረው መንግስት አካታች በሆነ መልኩ የስፖርቱን መድረክ መክፈትና የስፖርት ቦታዎችም ለአካል ጉዳተኞች ምቹ እንዲሆኑ መስራት አለበት ይላል።
የመንግስት የስፖርት ቢሮዎችን ትኩረት ሰጥተው አካባቢና ወደ ስፖርት ሊገባ ምርታማ እንዲሆን ተጠቃሚ እንዲሆን የበኩላቸውን አስተዋጽኦ ማድረግ አለባቸው ብዬ ነው የማስበው። ምክንያቱም ሞር እነሱ ናቸው ስፖርቱን እየመሩ ያሉት የመንግስት አካላት። ስለዚህ ስፖርቱን በተሻለ መንገድ በማቴሪያል በምናምን አድርግ በተለያየ ቁሳቁሶች ስፖርቱን ማደራጀት በቦታ ምክንያቱም የአካል ጉዳተኛ ስፖርት ማቴሪያሎቹ ለማ ውድ ናቸው። አስተሰብ ምቹ የሆነ ቦታ ይፈልጋሉ። ስለዚህ ያንን ነገር ሁሉ የመንግስት አካላት
ጥላሁን ከራሱ ተሞክሮ በመነሳት ስፖርት ለአካል ጉዳተኛው ከምግብ፣ ውሃ፣ መጠለያ፣ የአካል ጉዳት ማገዣ መሳሪያዎች በኋላ የሚመጣ 5ኛ መሰረታዊ ነገር እንደሆነ ጠቅሶ ስለዚህም አካል ጉዳተኞች በስፖርት ዙሪያ ያላቸውን ግንዛቤ በማሻሻል ስፖርቱን ለውድድር እንኳን ባይሆን ጤናቸውን ለመጠበቅ ሲሉ ሊጠቀሙበት ይገባል ይላል።
አካል ጉዳተኛው በተለይ ስፖርት ለውድድር ብቻ ሳይሆን መጠቀም ያለበት ራሱን ለማብቃት ጤንነቱን ለመጠበቅ ጥንካሬውን ለመጠበቅ ምክንያቱም ብዙ ጊዜ እኛ እንቅስቃሴ ስለሌለ ቁጭ ብለን ስለሆነ የምንውለው ወይም ብዙ እንቅስቃሴ ስለሌለ በሚችለው ባገኘው ማቴሪያል እንደዛ እያደል አካልናትና ላይ ግንዛቤ መፍጠር ነው።
ጥላሁን ጀማነ በኮቪድ-19 ወቅት ብዙ አካል ጉዳተኞች በቤታቸው መቀመጣቸውን በማስታወስ የስልጠና ምክረ ሐሳቦችን በቪዲዮ ያዘጋጀ ሲሆን አካል ጉዳተኛውን ጨምሮ ሌሎች ባለድርሻ አካላትን ፌስቲቫሎች በመጡ ቁጥር ሳይሆን የስፖርትን መሰረታዊነት በተረዳ መልኩ በዘላቂነት ለውጥ ለማምጣት በቅንጅት ሊሰሩ ይገባል ብሏል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ።
በሰሜን ኢትዮጵያ ትግራይ ውስጥ ሲካሄድ በቆየው አንድ ወር የፈጀ ውጊያ በርካቶች በመሰደዳቸውና የሰብአዊ እርዳታ ለማድረስ አዳጋች በመሆኑ በአፍሪካ አስከፊ ከሆኑት ተላላፊ በሽታዎች አንዱ የሆነው የኮሮና ቫይረስን ለማስቆም የሚደረገው ጥረት ፈተና ገጥሞታል። ዘገባው የካራ አና ነው። ስመኝሽ የቆየ እንደሚከተለው ታሰማናለች።
በትግራይና በኢትዮጵያ መከላከያ ሰራዊት መካከል የተፈጠረውን ግጭት በመሸሽ በሺዎች የሚቆጠሩ ሰዎች የኮሮና ቫይረስ ስርጭት መጠን እየጨመረ ወደሚገኝባት የጎረቤት ሀገር ሱዳን ተሰደዋል። ከ45,000 በላይ የሚጠጉ ኢትዮጵያውያን ስደተኞች በሱዳን ውስጥ የኮሮና ቫይረስ ምርመራ ለማድረግም ሆነ ሕክምና ለመስጠት በማይችሉ የተጨናነቁ መጠለያ ካምፖች ውስጥ ይገኛሉ። ከስደተኞቹ አንዱ የሆነው ኃይለም የሱዳን ድንበር ካቋረጡ በኋላ ስደተኞቹን ወደ መጠለያ ጣቢያዎቹ በሚያጓጉዟቸው አውቶቡሶች ውስጥ ከ60 በላይ ሰዎች ታጭቀው መጓዛቸው ከኮሮና ቫይረስ ጋር ምቹ ሁኔታ እንደማይፈጥር ይናገራል። በመጠለያ ካምፖች ውስጥ የሚገኙት ስደተኞች ድንኳኖችን በጋራ ይጠቀማሉ። ለምዝገባ፣ ለምግብና ለገንዘብ እርዳታዎች ተፋፍገው ይሰለፋሉ። በአካባቢው የሚታዩት የአፍና አፍንጫ መሸፈኛ ጭንብሎች በጣም ጥቂት ናቸው። በአምራኮባ መጠለያ ጣቢያ ውስጥ እርዳታ ከሚሰጡት ድርጅቶች አንዱ የሆነው ሜርሲ ኮርፕስ ሰራተኛ ጃቫንሺር ሀጂቭ በአካባቢው የመተንፈሻ አካል ኢንፌክሽን በከፍተኛ መጠን መኖሩንና እርዳታ ሰጪዎች ግን ኮሮና ቫይረስን ለመመርመር የሚያስችል አቅም እንደሌላቸው ለአሶሺየትድ ፕሬስ ተናግሯል። በጣቢያው ከሚገኙት ስደተኞች አንዱ ለሆነው ገብሩ ግን አሁን ባሉበት ሁኔታ በሽታው የሚያስጨንቃቸው ጉዳይ እንዳልሆነ ይናገራል።
ከጦርነት አምልጬ ነው እዚህ የመጣሁት። ጦርነቱ የበለጠ ያስፈራል።
ገብሩ በመጠለያ ጣቢያው ያለው ረሃብ፣ ጥማትና ከፍተኛ ሙቀት ስለ በሽታው እንዳያስቡ እንደሚያደርጋቸውም ይናገራል። ነገር ግን በሱዳን እየጨመረ የመጣው የቫይረሱ ቁጥር አሳሳቢ መሆኑን ተከትሎ ስደተኞቹ ወደ ሀገር ውስጥ እንዳይገቡ መከልከልን ጨምሮ አገር አቀፍ ክልከላዎች ሊታወጁ ይችላሉ። ባለፈው ሳምንት በትግራይ ያለውን ግጭት አስመልክተው የተናገሩት የተባበሩት መንግስታት ድርጅት ዋና ኃላፊ ፊሊፖ ግራንዲ በጤና ስጋት ምክንያት የድንበር መዝጋቱን ጉዳይ አስመልክተው እንዲህ ብለው ነበር።
ግጭቱን እየሸሹ ያሉት ሰዎች ሕይወታቸውን ለማዳን ነው የሚሰደዱት። ስለዚህ አስቸጋሪ ሁኔታ ነው። አስፈላጊውን የጤና ጥንቃቄ በማድረግ ድንበሮች ክፍት ሆነው እንዲቆዩ ማድረግ ይቻላል።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት አንድ ወር የቆየውን ውጊያ በበላይነት ማሸነፋቸውን ገልጸው የነበረ ቢሆንም በፌዴራል መንግስቱና በክልሉ ታጣቂዎች መካከል የሚደረገው ውጊያ ግን እንደቀጠለ ይዘገባል። የእርዳታ ሰጪ ድርጅቶችም 6 ሚሊዮን ህዝብ በሚኖርበት የትግራይ ክልል ውስጥ የኮሮና ቫይረስን ለመዋጋት የሚያስፈልጉ ግብዓቶችን ጨምሮ የመድኃኒት እጥረት መኖሩን ይናገራሉ። በቅርቡ በትግራይና በአማራ ክልል የሚገኙትን የጤና ተቋማት የጎበኘው ዓለም አቀፉ የቀይ መስቀል ኮሚቴም ግጭቱ በቀጠለበትና የሰብአዊ ሁኔታ ቀውስ ውስጥ በገባበት ሁኔታም ቢሆን ወረርሽኙ እንደቀጠለ ነው ሲል አስታውቋል። የድርጅቱ ሰራተኛ የሆኑት ማሪያ ሶሎዳድ በሰሜን ኢትዮጵያ በትግራይ ክልል ዋና ከተማ በሆነችው መቀሌ ከተማ በሚገኘው ትልቁ ሆስፒታል የበሽታ መከላከያ መድኃኒቶች፣ ቀዶ ጥገና ማድረጊያ መርፌዎችና የህመም ማስታገሻ መድኃኒቶችን የመሳሰሉ ግብዓቶች እያለቁ መሆናቸውንም ተናግረዋል። ውጊያው ከተቀሰቀሰ ጊዜ አንስቶ የሕክምና አቅርቦቶችንና ሌሎች እርዳታዎችን ወደ ትግራይ ክልል ማድረስ አዳጋች ሆኖ ቆይቷል። የተባበሩት መንግስታት ድርጅት ያሳለፍነው ሮብ እንዳስታወቀው ግን የእርዳታ ሰጪ ድርጅቶች ወደ ትግራይ ክልል መድረስ እንዲችሉ ከኢትዮጵያ መንግስት ጋር ስምምነት ላይ መድረሱን ገልጿል። ይህ ስምምነት ግን በመንግስት ቁጥጥር ስር ባሉ አካባቢዎች ላይ ብቻ በተግባር የሚውል ነው። ሌላው በአካባቢው እርዳታ የሚሰጠው የኖርዌጂያን ስደተኞች ካውንስል ኃላፊ ጃን ኢግላንድ እንደተናገሩት እርዳታ ሰጪ ድርጅቶች ወደ ትግራይ ለመመለስ በሚያደርጉት ጥረት ጦርነቱ የአካባቢውን ጤናና ተቋማት ምን ያክል እንደጎዳው መረጃ ለመኖርና የኮሮና ቫይረስ ስርጭት መጠን አለመታወቁ አሳሳቢ ነው ብለዋል። የጤና ሚኒስትር ሊያ ታደሰ በትግራይ ክልል ስላለው የቫይረሱ ስርጭት አስተያየታቸውን ተጠይቀው ምላሽ ባይሰጡም የአፍሪካ የበሽታዎች መከላከያና መቆጣጠሪያ ዳይሬክተር ጆን ኬንጋሶንግ ይህን ብለዋል።
አለመረጋጋት ወረርሽኝን ለመግታት የሚደረግን ጥረት አደጋች እንደሚያደርገው የሚታወቅ ነው። በኢትዮጵያ ያለውን የኮሮና ቫይረስ ስርጭት ለመግታትም አስቸጋሪ ነው የሚሆነው።
ንኬንጋሶንግ በምሳሌ ሲያስረዱ በምስራቅ ኮንጎ የተከሰተውን የኢቦላ ወረርሽኝ ለመቆጣጠር አስፈላጊውን መሳሪያና አዲስ የተገኘ ክትባት ይዘን ብንንቀሳቀስም የሽምት ተዋጊዎች በሚያደርሱት ማስፈራሪያ ምክንያት ስራው ከሁለት ዓመት በላይ ፈጅቶብናል ይላሉ። በአንጻሩ ሰላም በሰፈነበት የምዕራብ ኮንጎ አካባቢ ግን በሽታውን ለመቆጣጠር ከሶስት ወር ያነሰ ጊዜ እንደወሰደም አስረድተዋል። በካራ አና ለአሶሴትድ ፕሬስ ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
Chee kanya Anchi pakan kashi Ene mi bakanya Yenu ro enta spa Ti yume berbanchi Isti rakat peinya Karmashta chawachi Machi marat gune Lebichan gurguro Rakab chininchi I'm not zendiro So we can I at them But in Kantemare Fake Riva Kanyan
አድማጮች አሁን ደግሞ አጫጭር የስፖርት ዜናዎችን የምንሰማበት ሰዓት ላይ ደርሰናል። በአመታዊው የአፍሪካ ክለቦች ቅድመ ማጣሪያ ውድድር ላይ ተሳታፊ የነበረው የኢትዮጵያው ፋሲል ከተማ ከውድድሩ ተሰናብቷል። ከቱኒዚያው ሞናስቲር ክለብ ጋር የገጠመው ፋሲል ከተማ በደርሶ መልስ ውጤት 3-2 በሆነ ውጤት ተሸንፏል። ቱኒዚያ ላይ በነበረው ጨዋታ 2-0 ያሸነፈው ሞናስቲር አዲስ አበባ ላይ የፋሲል ከተማ ተጫዋቾች በሆኑት ሱራፌል ዳኛቸውና ሙጂብ ቃሲም በተቆጠሩበት ሁለት ጎሎች ሲመራ ቢቆይም ፌዲ አርፋዊ በ85ኛው ደቂቃ ባስቆጠራት አንድ ጎል ምክንያት የፋሲል ከተማን ግስጋሴ ገጥቷል። የአፍሪካ ክለቦች ውድድር በየሀገራቱ ባለድል የሆኑ ቡድኖች የሚፎካከሩበት የአፍሪካ እግር ኳስ ኮንፌዴሬሽን የሚያዘጋጀው ውድድር ነው። ሽንፈት ገጥሞት የማያውቀው የቀድሞ የዓለም ቻምፒዮን ቦክሰኛ ፍሎይድ ሜይዌዘር የካቲት ላይ ወደ ሪንግ እንደሚመለስ አስታውቋል። በዩቲዩብ ላይ በሚያቀርባቸው ስራዎች ከፍተኛ እውቅና ካለው ሎጋን ፓውል ጋር ትርኢታዊ ፍልሚያ ሊያደርግ እንዳቀደም ተናግሯል። የ43 ዓመቱ ሜይዌዘር ባደረጋቸው 50 ውድድሮች በአንዱም አልተሸነፈም። ትርኢታዊ ፍልሚያ በመባል የሚጠራው ሶስት ዙሮች ያሉት በወዳጅነት መንፈስ የሚደረግ ለትርፍ የማይከናወን ፉክክር ነው። በቀደመው ሳምንት የ54 ዓመቱ የቀድሞው የዓለም ቻምፒዮን ማይክ ታይሰን ሮይ ጆንስ ጁኒየርን የበጎ አድራጎት እንቅስቃሴን ለመደገፍ ተፋልሟል። በኮቪድ-19 ምክንያት የተሸጋገረው የጃፓን ኦሎምፒክ ሀገሪቱን ተጨማሪ $2 ቢሊዮን እንደሚያስወጣ ተሰምቷል። በበጀቱ ላይ ጃፓናውያን የተለያየ ስሜታቸውን አንጸባርቀዋል። የተወሰኑት አስገዳጅ በሆነ ምክንያት የመጣው የበጀት ጭማሪን ሲቀበሉት፣ አንዳንዶቹ ደግሞ በቀጣይ ዓመት ሐምሌ ላይ የሚከናወነው ውድድር አነስተኛ የኮቪድ-19 ተጠቂዎች ቁጥር ያለባት ጃፓንን ለወረርሽኝ እንዳያጋልጣት ሰግተዋል። 15,000 አትሌቶች ወደ ጃፓን ያቀናሉ ተብሎ ይጠበቃል። የጃፓን መንግስት በኦሎምፒኩ ላይ በያዘው አቋም ምክንያት ያለው ህዝባዊ ድጋፍ እያሽቆለቆለ መሆኑንም ሮይተርስ ዘግቧል። አድማጮች አብራችሁን ስላመሻችሁ እናመሰግናለን። ሀብታሙ ስዩም በመስተንግደው፣ ኤልያስ አስማረ በቅንብሩ አብረናችሁ አምሽተናል። የዛሬው መሰናዶ ዋና አዘጋጅ ደግሞ ሰለሞን አባተ ነው። የነገ ሰው ይበለን። መልካም ምሽት።